balqatu gama ful duratille
yih ya America Dims radio tabiano
በ19ና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 18 ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰለሞን አባተና
ጤና ይስጥልኝ ቆንጂት ታዬ ነኝ።
ኢትዮጵያ ውስጥ አለ ያሉትን መሻሻል ዋሽንግተን ላይ ለባልደረቦቻቸው እንደሚያስረዱ እዚያው ጉብኝት እያደረጉ ያሉት የዩናይትድ ስቴትስ የህዝብ ተወካዮች አስታውቀዋል።
I realize that the new government has only been in place for a little more than 120 days, but the reforms and the measures
አዲሱ መንግስት ስልጣን ላይ የቆየው ከ120 ቀናት ብዙም ላልበለጠ ጊዜ መሆኑን ተረድቻለሁ። ነገር ግን የተወሰዱት የለውጥ እርምጃዎች እጅግ አበረታች ናቸው። ኮንግረሱ በመስከረም ወር ሲተበተብ ይህን ጥሩ ዜና ለማድረስ እጠብቃለሁ።
የህዝብ እንደራሴ ዲሞክራቷ ካሮን ባስ ናቸው የሰማችኋቸውን መልእክት ያስተላለፉት። ዘገባውን በአብይ ርዕስ ይዘናል። ቆንጂት አረስተ ዜናውን ታሰማናለች።
የዚምባብዌ ህገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዝዳንታዊ ምርጫ ውጤቱ እንዲሰረዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አድርጎታል የሚለው አንዱ ሲሆን፣ ከደቡብ ሱዳኗ ዋና ከተማ ጁባ ወጣ ብሎ በተፈናቃዮች መካከል ግጭት ተቀስቅሶ አንድ ሰው ተገደለ፣ ሌሎች 3 ሰዎች ደግሞ በጽኑ ቆስለዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። በሰበር ዜናና ሌሎችም ዘገባዎች ላይ እየሰራንን በደረሱን ሰዓት ይዘንላችሁ እንቀርባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ላይ ከተቀመጡት አንቀጾች አንጻር በሀገሪቱ ያለውን መሻሻል ለባልደረቦቻቸው እንደሚያስረዱ የአሜሪካ ኮንግረስ አባላት አስታውቀዋል። ሪፐብሊካኑ ክሪስ ስሚትና ዲሞክራቷ ካሮን ባስ ትናንት በአዲስ አበባ በሰጧቸው መግለጫዎች የኤችአር 128 ቀጣይ ሂደት የሚታወቀው ወደ ዋሽንግተን ከተመለሱ በኋላ በሚደረጉ ውይይቶች እንደሆነ ነው የጠቆሙት። ከዜና በኋላ ዘገባ ይኖረናል።
የአርበኞች ግንቦት ሰባትና አመራር አባላት ጳጉሜ ውስጥ ወደ ሀገር እንደሚመለሱ ተገልጿል። የአቀባበሉ ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የትጥቅ ትግል ማክተሚያ ምልክት ሆኖ እንዲታይ እንደሚፈልግ በሀገር ውስጥ እየተንቀሳቀሰ የሚገኘው ተቃዋሚው ሰማያዊ ፓርቲ አስታውቋል። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎች አንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራ እንደሆነም ይፋ አድርጓል። በመጽሔት ዝርዝር ያለ ዘገባ ይዘናል።
የጀርመን አህጉራዊ የንግድ ኢኮኖሚና ትብብር ሚኒስትር ዶክተር ገርድ ሙለር በኤርትራ የስራ ጉብኝት አድርገው ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የዘጋቢያችን ብርሃነ በርሀ ከአስመራ ያደረሰን ዘገባ እነሆ።
የጀርመን አህጉራዊ ንግድ ትብብርና ልማት ሚኒስቴር ዶክተር ገርድ ሙለር ዛሬ ነሐሴ 18 ከፕሬዚደንት ኢሳያስ አፈወርቂ ጋር በአዳሃሎ ባደረጉት የሁለትዮሽ ውይይት በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድም አዲስ የሰላምና መተባበርን ተስፋ ያፈነጠቀ እንደሆነ ገልጸዋል። ፕሬዚደንት ኢሳያስ አፈወርቂ ኤርትራና ኢትዮጵያ ያላቸውን ሰብአዊና ተፈጥሯዊ ጸጋ በማዋሃድ በጋራ መስራት እንደጀመሩ ሲገልጹ፣ ዶክተር ገርድ ሙለር በበኩላቸው ሀገራቸው ጀርመን በአፍሪካው ቀንድ የተፈጠረውን ሰላም በአውንታ ለማበረታታት ያላትን ዝግጁነት አረጋግጠዋል። ዶክተር ገርድ ትላንት ሐሙስ ነሐሴ 17 ከኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህ ጋር በአገራቱ የሁለትዮሽ ግንኙነትና ሁለቱንም አገሮች በሚመለከት የአካባቢው ጉዳዮች ላይ ውይይት አድርገዋል። ሚኒስትር ዶክተር ገርድ የሁለት ቀናት ይፋዊ ጉብኝታቸውን ጨርሰው ከመሄዳቸው በፊት በአስመራ አየር ማረፊያ በሰጡት አጭር ጋዜጣዊ መግለጫ ወጣቶች በመካከለኛ ባህርና በሱዳን አቋርጠው ምንም የተጨበጠ ተስፋና እድል ወደሌለበት የአውሮፓ አገሮች የሚያደርጉት ስደት የጀርመን መንግስትን እንደሚያሳስበው ከተናገሩ በኋላ ወጣቱ ትውልድ አገር ውስጥ እንዲሰራና አገሩን እንዲያበለጽግ አሳስበዋል። ዶክተር ገርል በመጨረሻ የጀርመን መንግስት አላማና አቋም ወጣቱ ፈጣሪ ስራ በመሆን አገሩ ላይ በመስራት አገሩን እንዲያለማና እንዲያበለጽግ የሚል እንደሆነ ከተጠቀሱ በኋላ በዚህ በኩል አገራቸው በትምህርት ስልጣና ላይ ለመተባበርና ድጋፍ ለማድረግ እንደምትፈልግ አስረድተዋል።
Hier möchte Deutschland die Regierung gerne unterstützen.
ወጣቱ ልብሱን ሰብስቦ በመስራት አገሩን እንዲያለማና እንዲያበለጽግ የንግድ ትምህርትና የቴክኒክና ሙያ ስልጠናዎች ለመስጠት የሚያስችል ድጋፍ እናደርጋለን። የጀርመን አህጉራዊ የንግድ ትብብርና ልማት ሚኒስቴር ዶክተር ገርልድ ሙለር በኤርትራ ያደረጉት ይፋዊ የሥራ ጉብኝት በሰባት የአፍሪካ አገሮች ላይ ለማድረግ ከያዙት ተመሳሳይ የሥራ ጉብኝት አንዱ እንደሆነ ታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ወደ ተከታዩ ዜና እናልፋለን። ሰበር ዜና ነው ያዝነው። አቶ በረከት ስምኦንና አቶ ታደሰ ካሳ ከብአዴን ማዕከላዊ ኮሚቴ አባልነታቸው ታገዱ። የባዴን ማዕከላዊ ኮሚቴ አባላቱ አቶ በረከት ስምኦንና አቶ ታደሰ ካሳ አሁን ባላቸው ወቅታዊ አቋም የአማራን ሕዝብ ጥቅም አያስጠብቁም ይቅርታ እንደማያስጠብቁ በመረጋገጡና በጥረት ኮርፖሬት ላይ በሰሩት ጥፋት እስከሚቀጥለው የድርጅቱ መደበኛ ጉባኤ ድረስ ከባዴን ማዕከላዊ ኮሚቴ አባልነት መታገዳቸውን መግለጫው አስታውቋል። ነባር አመራሮች በማዕከላዊ ኮሚቴው ስብሰባ ላይ እንዲሳተፉ የሚፈቅደው መመሪያም ተሽሯል። በመሆኑም ከዚህ በኋላ በሚኖረው የማዕከላዊ ኮሚቴ ስብሰባ አባል ያልሆነ አመራር አባል አይሳተፍም። ማዕከላዊ ኮሚቴው የሁለት ቀን ስብሰባውን ዛሬ አጠናቋል። የመንግስት መገናኛ ብዙሃን ዘገባዎችን ይዘው ማምሻውን ወጥተዋል። ባህር ዳር ላይ ሪፖርተራችን አስቴር ምስጋናው አለች፣ መስመር ላይ ነች። አስቴር አስቴር እንደምን አመሸሽ?
እንደምን አመሸሽ?
ምን የሚሰማ ነገር አለ ባህር ዳር ላይ አሁን ያለሽበት የባዕዴን ማዕከላዊ ስብሰባ የተካሄደበት?
አዎ፣ ከጥቂት ደቂቃዎች በፊት እንግዲህ በአማራ ቴሌቪዥን በሰበር ዜና ነው የሚሰማው። የባዕዴን ማዕከላዊ ኮሚቴ ትላንትና ከትላንትና ወዲያ እንግዲህ መደበኛ ስብሰባውን ሲያካሄድ ነበረ። ዛሬ ያው አጠናቋል። በዚህም የወቅቱን ጥያቄ የማይመልስና የጥረት ኮርፖሬሽንን ገንዘብ ያባከኑ ያላቸው አቶ በረከት ስምኦንና አቶ ታደሰ ጥንቅሹ እስከሚቀጥለው ድርጅታዊ ጉባኤ ድረስ እንዳይሳተፉ ማገዱን ነው የዘገበው። ከዚህ በተጨማሪ የማዕከላዊ ኮሚቴ ያልነበሩ አባል አመራሮችን በማዕከላዊ ኮሚቴ ስብሰባ ላይ እንዲሳተፉ የሚደነግገውን መመሪያም መሻሩን ነው በሰበር ዜናው የሰማሁት።
ከዚህ በተረፈ ከመንግስት ባለስልጣናት ወይም ከፓርቲው ባለስልጣናት ጋር ለመነጋገር እድል አግኝተሻል አስቴር?
አላገኘው። እንግዲህ በሚቀጥለው ነገና ከነገ ወዲያ በሚኖረኝ ዘገባ ሰፊ ዘገባ ይዤ የምመለስ ይመስለኛል። በዚህ ርዕሰ ጉዳይ
የጥረት ኮርፖሬትን አስመልክቶ ያባከኑ የሚል ቃል ሰምቼ ነበር እና ይሄ ቃል ተጠቅሷል በዛ መግለጫ ውስጥ?
አዎ ተገልጿል። እንደገና በአሁኑ ሰዓትም ደግሞ ያው አቶ ንጉስ ጥላሁን በአማራ ቴሌቪዥን የቀጥታ ውይይት ስለ ብአዴን ድርጅታዊ የማዕከላዊ ኮሚቴ ጉባኤውን በተመለከተ በቀጥታ መግለጫ እየሰጡ ያለበት ሁኔታ ነው ያለ። እሳቸው እየተናገሩ እያለ ነው እንግዲህ በመካከል ላይ ሰበር ዜናው እየተነገረው እና ነገና ከነገ ወዲያ በሚኖረኝ አቶ ንጉስንም ጠይቄ ሰፋ ያለ ዘገባዎች ይዤ እንደምቀርብ እንግዲህ ለአድማጮቻችን ቃል እገባለሁ።
አንድ አጠር ያለ እስቲ ጥያቄ እዚህ ጋር ልጠይቅሽ። አሁን አቶ ንጉሱ መግለጫ እየሰጡ ከሆነ የአማራን ሕዝብ ጥቅም አያስጠብቁም ሲሉና ሌሎችም ጥፋት አጥፍተዋል ሲሉ ዘርዘር አድርገው የተናገሩት ነገር አለ ምን ማለታቸው እንደሆነ?
በዚህ ዙሪያ ላይ የተናገሩት ነገር የለም። እስካሁን ድረስ የተናገሩት ነገር ግን ስለ አማራ ሕዝብ ማንነት ወጡን ከዚህ በኋላ የአማራ ብአዴን ከአማራ ሕዝብ ጋር አንድ ላይ ሆኖ የሚሰራበትን መድረክ እያመቻቸን ነው ያለ ነው። ከዚህ በኋላ ድርጅትን ሊወክሉ የማይችሉ ሰዎችን በማጥራት ላይ ነው ያለ ነው እያሉ ነው መግለጫውን እየሰጡት ያለ።
ቆንጂ ጥያቄ ኖር።
አዎ፣ አስቴር ቆንጂት ነኝ። ቀደም ሲል ዜናው ላይ አቶ በረከት ስምኦንና አቶ ታደሰ ካሳ ብለን ነው ያነበብ ነው። አንቺ የአቶ ታደሰን የአባት ስም ግን ስትገልጪ ሌላ መሰለኝና እርግጠኛ እንድንሆን አቶ በረከት ስምኦንና አቶ ታደሰ ማን ናቸው?
አቶ ታደሰ ካሳ ወይም ደግሞ አቶ ታደሰ ጥንቅሽም ደግሞ ቅጥል ስማቸውን ይታወቁበት ነው።
እሺ፣ ለትክክለኛነት ያህል ነው። እናመሰግናለን አስቴር። እንግዲህ ተጨማሪ ዘገባዎችን እንጠብቃለን። ወደ ተከታዩ ዘገባ እናልፋለን። ለናምሽ አስቴር። የዚምባብዌ ህገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዝዳንታዊ ምርጫ ውጤቶች እንዲሰርዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አድርጓል። ፍርድ ቤቱ ዛሬ አርብ የሰጠው ብይን ስልጣን ላይ ያሉት ፕሬዝዳንት ኤመርሰን ምናንጋጓ በሀገሪቱ ህገ መንግስት መሰረት በ48 ሰዓት ውስጥ ቃለ መሐላ እንዲፈጽሙ መንገዱን ከፍቶላቸዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ስለ ደቡብ አፍሪካ የመሬት ይዞታ ለውጥ መነጋገራቸውን የውጭ ጉዳይ ሚኒስቴር ገልጿል። የደቡብ አፍሪካ መንግስት የነጮች ይዞታ የነበሩ መሬቶችን ካለምንም ካሳ እየወሰደ ነው ወይም እየወረሰ ነው ስለሚለው ወሬ ጉዳይ ፖምፔዮ ምርመራ እንዲያካሂዱ ፕሬዝዳንት ትራምፕ እንደጠየቁ አንድ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ተናግረዋል። የደቡብ አፍሪካ መንግስት ገበሬዎች በብዛት እየተገደሉ ናቸው የሚለው የፕሬዝዳንት ትራምፕ የትዊተር መልእክት ደቡብ አፍሪካን እንዳስቆጣ ዘጋቢያችን ዝላቲሳ ሆክ ያቀናበረችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
በደቡብ አፍሪካ የሚደረገው የመሬት ይዞታ ለውጥ ከቅኝ አገዛዝ ጊዜ አንስቶ ጥቁር ደቡብ አፍሪካውያን የመሬት ባለቤት እንዳይሆኑ የሚያግደውን ታሪካዊ የሆነ ፍትህ አልባነትን ለማስወገድ የታለመ ነው። የድህረ ዘረኛው መንግስት አስተዳደር ታዲያ ይህን ችግር ለመፍታት የሚያስችሉ ያላቸውን እርምጃዎች በመውሰድ ችግሩን ለመፍታት ቃል ገብቷል። እርምጃዎቹ መሬት ማከፋፈልንና መሬት ካለካሳ ማገርን ያካትታሉ። በቅርቡ የፎክስ ቴሌቪዥን ስለ ጉዳዩ ያቀረበው ዘገባ ፕሬዚደንት ትራምፕ የደቡብ አፍሪካ የመሬትና እርሻ ማገር እንዲሁም በሰፊው የሚካሄድ የገበሬዎች መገደል ስላሉት የውጭ ጉዳይ ሚኒስትር ፖምፔዮ ምርመራ እንዲያካሄዱ ለመጠየቅ አነሳስቷቸዋል። የደቡብ አፍሪካ ባለሥልጣኖችና የፖለቲካ መሪዎች ታዲያ ፈጣን ምላሽ ሰጥተዋል። የኢኮኖሚ ነጻነት ታጋዮች ፓርቲ መሪ ጁልስ ማሌማ
እዚህ በነጮች ላይ የሚፈጸም ፍጅት የለም፣ ፍጹም ዝባዝንኬ ነው። ዩናይትድ ስቴትስ ውስጥ ነው በጥቁሮች ላይ ፍጅት የሚፈጸመው።
አንዳንድ ደቡብ አፍሪካውያን ትራምፕ ደቡብ አፍሪካ ውስጥ የዘር ግጭት ለማስነሳት እየሞከሩ ነው ይላሉ። ሌሎች ደግሞ የራሳቸውን ችግር አቅጣጫ ለማስቀየር እየሞከሩ ናቸው የሚል አመለካከት ያንጸባርቃሉ። አንዳንዶቹ ግን የፕሬዝደንት ትራምፕ የትዊተር መልእክትን በመልካም ተቀብለዋል። የአፍሪ ፎረም ስራ አስኪያጅ ካሊ ክሬል
አሁን መንግስታችን እየወሰደ ያለው እርምጃ ምን ያህል አደጋ እንዳለው እየተረዳን ነው። ስለሆነም ሀገሪቱንም ሆነ ኢኮኖሚዋን አይጠቅምም፣ ብታስቡበት ይሻላል የሚል ማስጠንቀቂያ ከዓለም አቀፍ ማህበረሰብ እንዲላክ ያስፈልጋል። የፕሬዝደንት ትራምፕ ትዊት ትልቅ ጅምር ይመስለኛል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖርት በበኩላቸው የደቡብ አፍሪካውን ከዚምባብዌ ጋር ማወዳደር አይቻልም ይላሉ። ለአንዳንዶቹ ማነጻጸሩ ቀላል ሊሆን ይችላል፣ ነገር ግን ትልቅ ልዩነት አለ። የዚምባብዌ መንግስት ህዝባዊ ማህበራትን ይረግጣል፣ ሚዲያን ይዘጋል፣ ነጻ የፍርድ ስርዓትን አጥፍቷል። በደቡብ አፍሪካ ግን እንዲህ ሲሆን አላየንም። ስለሆነም የተለያዩ ናቸው ነበር ያሉት። ይሁንና መሬት ካለ ካሳ ማገር ደቡብ አፍሪካን በተሳሳተ መንገድ ሊወስድ ይችላል ብለዋል ቃል አቀባይዋ።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ተጠናቀቀ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 18 2010 ዓ.ም ምሽት ፕሮግራም ነው።
አሁን እየታየ ያለው የብአዴንና የኦህዴድ ጥምረት በሀገሪቱ ጠንካራ ዲሞክራሲ ለመገንባት የሚያስችል መሰረት እየተጣለ ነው ሲሉ ባህር ዳር ከተማ ያሉ የፖለቲካ ምሁራን ገለጹ።
በሁለቱ ፓርቲዎች የተፈጠረው ጥምረት ሰፊ የሆነ ፋይዳ አሳይቷል። ስለዚህ ታክቲካል የምንለው ከዚህ አንጻር ምናልባት ለረጅም ጊዜ ፈጣሪያቸውን ህወሓትን እና ከሱ ተጽዕኖ ነጻ ለመውጣት ያደረጉት የአንድነት የትግል ሂደት ትልቅ ፋይዳ አለው። በዚህም ተሳክቶላቸዋል።
አቶ መሐመድ ሰይድ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ጥናት መምህር ናቸው የሰማችኋቸው። በምሽቱ የእሳቸውንና የሌላም ምሁር ትንታኔ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ኤችአር 128 ተብሎ የሚታወቀውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ ቀደም ሲል ባሳለፈው የሰብአዊ መብቶችና የተጠያቂነት ህግ ላይ ከተቀመጡት አንቀጾች አኳያ በሀገሪቱ አለ ያሉትን መሻሻል ለባልደረቦቻቸው እንደሚያስረዱ ኢትዮጵያ የሚገኙት የዩናይትድ ስቴትስ የህዝብ ተወካዮች አስታውቀዋል። ሪፐብሊካኑ ክሪስ ስሚትና ዴሞክራቷ ካሮን ባስ ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎች የኤችአር 128 ቀጣይ ሂደት የሚታወቀው ወደ ዋሽንግተን ዲሲ ከተመለሱ በኋላ በሚደረጉ ውይይቶች ነው ብለዋል። እስክንድር ፍሬው ተጨማሪ አለው።
የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ኤችአር 128 እንዲጸድቅ ከፍተኛ አስተዋጽኦና ግፊት ያደረጉት የዩናይትድ ስቴትስ ኮንግረስ አባላት ናቸው። በኢትዮጵያ ጉብኝት እያደረጉ የሚገኙት ህጉ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በእጅጉ ይተቻል፣ የተለያዩ እርምጃዎች እንዲወሰዱም ይጠይቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን ሁኔታዎች በፍጥነት እየተቀየሩ ነው። የኮንግረሱ አባላት ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎችም ይህንን ማስተዋላቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ካሮን ባስ የተናገሩትም ለውጦቹ አበረታች መሆናቸውን ነው።
I realize that the new government has only been in place for a little more than 120 days, but the reforms and the measures that
አዲሱ መንግስት ስልጣን ላይ የቆየው ከ120 ቀናት ብዙም ላልበለጠ ጊዜ መሆኑን ተረድቻለሁ። ነገር ግን የተወሰዱት የለውጥ እርምጃዎች እጅግ አበረታች ናቸው። ኮንግረሱ በመስከረም ወር ሲሰበሰብ ይህን ጥሩ ዜና ለማድረስ እጠብቃለሁ። እኔና ሊቀመንበር ክርስመስ ልናደርጋቸው ካሰብናቸው ነገሮች አንዱ ምንድነው? ዩናይትድ ስቴትስ እየታየ ያለውን መሻሻል ለማበረታታት በምን መንገድ እንደምትረዳ መለየትና ኢትዮጵያ በዚያ አቅጣጫ ወደፊት እንድትጓዝ ለመርዳት መወሰን ነው። በኔ ከተማ ሎስ አንጀለስ በርካታ ኢትዮጵያውያን አሉ። ትንሿ ኢትዮጵያ ተብሎ የሚጠራ አንድ የከተማው ክፍልም አለ። እና እየታየ ያለውን መሻሻል ለመናገርና የተወሰኑትም ካቀዱት ጊዜ ቀድመው ወደ አገራቸው እንዲመለሱ ለማበረታታት እሞክራለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ቀን የተናገሩትን ጨምሮ ቃል የገቡትን ወደ ተግባር እየለወጡ እንደሆነ የገለጹት ደግሞ ሪፐብሊካኑ የኮንግረስ አባል ክሪስ ስሚዝ ናቸው።
I read his speech very carefully. It is an inaugural speech. He really took the highest road one can take, saying that the opposition are not the enemy.
ቃለ መሐላ በፈጸሙበት ቀን ያደረጉትን ንግግራቸውን በጥንቃቄ አንብቤያለሁ። አንድ ሰው ሊያደርግ የሚችለውን በጣም ትክክለኛውን ነገር ነው ያደረጉት። ተቃዋሚዎች ጣላት አይደሉም፣ ተፎካካሪዎች ናቸው በማለት ስለናቶች ስለራሳቸውም እናት ከዚያም ለባለቤታቸው ያላቸውን ታላቅ ፍቅር የሚገልጹ ነገሮች ሲናገሩ ስለቤተሰባቸውና ስለዚች ሀገር ዕጣ ፈንታ ስለሚገዳቸው አንድ ጠቅላይ ሚኒስትር ግልጽ መልእክት ያስተላልፋል። ታላቅ ንግግር ነበር፣ ወደ ተግባርም እየተለወጠ ነው። ማሳያው ደግሞ ሁሌም ተግባር ነው። የሚታዩ ተግባራዊ እርምጃዎችም በጣም ተስፋ የሚሰጡ ናቸው።
በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉትን የለውጥ እርምጃዎች ያደነቁት የኮንግረስ አባላት በኤችአር 128 ቀጣይ ሂደት ላይ ግልጽ ያለ ማብራሪያ አልሰጡም። ከሁለት ወራት በፊት በዩናይትድ ስቴትስ ኮንግረስ የጸደቀው ህግ የለውጥ እርምጃዎችን ያደናቀፍብኛል በሚል ከኢትዮጵያ መንግስት የሚቀርብ አስተያየት መኖሩን የጠቀሰው ጥያቄ በጋዜጣዊ መግለጫው ላይ ከተነሱት አንዱ ነበር። ጥያቄው ሳይጠናቀቅና ፈጠን ብለው አጭር መልስ የሰጡት ክሪስ ስሚዝ እኛ ከመንግስት የሰማነው ይሄንን አይደለም ብለዋል። የሌሎች ሀገራትን መስታሊዎች በመጥቀስም ኤችአር 128ን የመሳሰሉ ህጎች ለውጥን ከማራመድ አንጻር በራሱ በመንግስት ውስጥ ላሉ እንቅፋቶች መፍቴ እንደሚሆኑ ተቆመዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስለአደረጉት ውይይት ግን ዝርዝር ማብራሪያ አልሰጡም። ጠቅላይ ሚኒስትሩ ስለ ኤችአር 128 ምን እንደሚያስቡም አልተጠቀሰም። የኮንግረስ አባላት ክሪስ ስሚዝና ካሮን ባስ በኢትዮጵያ ቆይታቸው ከኦሮሞና ከአማራ ማህበረሰብ ተወካዮች ጋር ተገናኝተው መወያየታቸውን፣ በእስር ቤት ቆይታቸው የማሰቃየት ተግባር የተፈጸመባቸውን ኢትዮጵያውያን ማነጋገራቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የተከበራችሁ አድማጮች፣ ጠቅላይ ሚኒስትር አብይ አህመድ ነገ ቅዳሜ ለሀገር ውስጥና ለውጭ ጋዜጠኞች መግለጫ እንደሚሰጡ ታውቋል። ጠቅላይ ሚኒስትሩ ወደ ስልጣኑ ከዘለቁ የመጀመሪያው ሙሉ ጋዜጣዊ መግለጫቸው መሆኑ ነው። ዘገባውን ተከታትለን በነገው ምሽት ይዘንላችሁ እንቀርባለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አዲስ አበባ ውስጥ ያካሄደ ባለው የማጣራት ሥራ ባለቤት የሌላቸውን ሕንጻዎችና ታጥረው የተቀመጡ መሬቶችን ማግኘቱን የከተማዋ አስተዳደር አስታወቀ። ምክትል ከንቲባው አቶ ታከለ ኩማ ከአሜሪካ ድምጽ ጋር ቃለ ምልልስ ባደረጉበት ወቅት ሲናገሩ እስከመጪው አዲስ አመት ድረስ የማጣራት ሥራው ተጠናቆ ውጤቱ ለሕዝብ ይፋ እንደሚደረግ አስታውቀዋል። ይቅርታ አቶ ታከለ ኡማን አቶ ታከለ ኩማ ብያን በብያለሁ ይታረምልኝ። ለሕዝብ ይፋ እንደሚደረግ አመልክተዋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ይጀምራል ብለዋል አቶ ታከለ ኡማ። ሙክታር ጀማል ነው ምክትል ከንቲባውን ያነጋገራቸው።
የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ ያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ሕንጻዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል።
ኃላፊነቱን ተረክበን በማግስቱ 10 ግሩፖችን አድራጅተን ወደ ስሩን ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንጻዎች ባለቤት የላቸውም፣ የታጠሩ መሬቶች ባለቤት የላቸውም፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይሄንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን እናሰምነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆነው በትክክለኛና ኃላፊነት በተሟላ መልኩ ካልመረን ልማት የሚባለው ነገር ብዙ ማስከደንም።
በከተማዋ የተደረገ ኦዲትና ቁጥጥር በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሃዊ በሆነ መንገድ ጥቅም ላይ እየዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምርም ኢንጂነር ታከለ ኡማ ተናግረዋል።
ብዙ ባለሀብቶች ቤት አላቸው፣ ነገር ግን ደግሞ ከደሃው ማህበረሰብ ጋር ይሻማሉ፣ ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን። እሱ ሙሉ በሙሉ ከሚቀጥለው ዓመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደርጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው ቀበሌ ቤት ውስጥ እንደሚኖር ሁሉ ተለይቷል። ይሄን ለአዲስ አበባ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብ ክፍት እናደርጋለን። የኢትዮጵያ ሕዝብ እንዲፋረድ እናደርጋለን። ምክንያቱም ወንድሞች፣ እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው 4-5-6 ቤት ሊኖር አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይሄን እናስተካክላለን የሚል እምነት አለኝ። አገልግሎቱን ለጊዜው ያቆምነው ለዛ ነው። በአዲስ ዓመት ላይ እንጀምራለን።
ከመሰረቱ ይሄንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈለገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩ ሁላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይሄንን መለየት አስፈላጊ ስለሆነ መሆኑን ኢንጂነር ታከለ ለአሜሪካ ድምጽ ገልጸዋል።
ከተማ ማለት ነዋሪው ነው፣ ያኗኗር ዘዬው ነው እና መኖሪያዬ ነው። እነዚህ ሶስቱ ነገሮች ነዋሪው፣ ያኗኗር ዘዬውና መኖሪያው ሶስቱ ካልተጣመሩ ከተማ የሚባል ነገር ህንጻ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንጻዎች ሳይሆኑ የሚፈልገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንዳርድ ከተማው መምጣት አለበት ብለን እናስባለን። ይሄን ለማድረግ በተደራጀ መልኩ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱን ነው መሬቱን ቆጥረን በሚገባ አውቀን እሱን እንመራዋለን ነው እየጨረስን ነው ያለነው። አዲስ አመት ላይ ይሄን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት።
ይሄን አገልግሎት በማቋረጥ ማጣራት ተፈልገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታወሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንጻ ብቻ አይደለም፣ ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው፣ ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል።
በጣም እየሰራን ያለነው ልማት የሚባለው ከከተማው ማዕከል እንዲጀምር ነው የምንፈልገው። ይህንን የከተማ ማዕከል ማለት ህዝቡን እያለማን ነው የምንለው። ከዚህ በፊት የነበረው ምንድን ነው? ልማት ይባላል፣ ሰው ይነሳል፣ ከመሀል ከተማ ወደ ጥግ ይሄዳል፣ መንገድ፣ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። ደረጎን የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው መቀልበስ ማለት? ልማቱ ራሱ ህዝብን ይዞ እንዲለማ እንፈልጋለን። ከከተማ መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር የለም። ምክንያቱም ከተማ የሚባለው አንዱ
ነዋሪውን ነው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን አመሰግናለሁ ለዘገባው። ወደ ተከታዩ የመስኬት ርዕስ እናልፋለን። የአርበኞች ግንቦት ሰባት አመራር አባላት በሁለት ሳምንታት ጊዜ ውስጥ ወደ ሀገር እንደሚመለሱ ተገልጿል። ያቀባበሉ ስርዓት በኢትዮጵያ አዲስ የፖለቲካ ምዕራፍ መክፈቻና በትጥቅ የታጀበ ትግል ማክተሚያ ምልክት ሆኖ እንዲታይ እንደሚፈልግ በሀገር ውስጥ እየተንቀሳቀሰ የሚገኘው ተቃዋሚው ሰማያዊ ፓርቲ አስታውቋል። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎችም የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራሁ ነኝ ብሏል። መለስካቸው አማ ተጨማሪ አለው።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ የአርበኞች ግንቦት ሰባት አቀባበል ኢትዮጵያዊ አንድነትን፣ የዴሞክራሲን፣ የፍትህንና የነጻነትን መንፈስ የሚያጎላ እንዲሆን እንሻለን ይላል። የጽሑፍ መግለጫው እንደሚያትተው የአርበኞች ግንቦት ሰባትን ንቅናቄ የወለደው የ1997ቱ የኢትዮጵያ ሀገር አቀፍ ምርጫ መክሸፍ ነው። ኢህአዴግ በምርጫው ማግስት ወስዶታል ያለው ጨካኝ እርምጃና የዴሞክራሲ መብቶች ጨርሶ መረገጥ የአርበኞች ግንቦት ሰባት ንቅናቄ መስራቾች የመሳሪያ ትግልን እንደ አማራጭ የትግል ዘዴ እንዲቀበሉ ገፍቷቸዋል ይላል። አሁን ኢህአዴግ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አመራር የተከተለው መንገድና እሳቸው ባደረጉት የሰላም ጥሪም የንቅናቄው መሪዎች በጳጉሜ ወር አዲስ አበባ እንደሚገቡ አስታውቀዋል። ይሁንና ትክክለኛ ቀኑን ከመግለጽ ተቆጥቧል። አቀባበሉ እንዴት ያለ መንፈስ ማንጸባረቅ እንዳለበት የፓርቲው መሪ አቶ የሸዋስ አሰፋ ገልጸውታል።
አቀባበሉ ኢትዮጵያ አንድነትን፣ ነጻነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን ዓላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን፣ በጣም ጥሩ ናቸው። ከዛ በበለጠ ግን ኢትዮጵያውያን አንድ የሚሆኑበት የሚተባበሩበት ብዙ ሰው መስዋዕትነት የከፈለበት የነጻነት መንፈስ ሀገሩ ላይ እንዲመጣ የሚያደርግ መንፈስ እንዲኖረው እንፈልጋለን። ሰዎቹም በዚህ መንፈስ እንዲገቡ እንፈልጋለን። እንደምታውቁት በአብዛኛው ይሄ የሚመጣው ሰው በፖለቲካ ምክንያት ተገፍቶ ተባሮ ማለት ይቻላል ከገዛ ሀገሩ ነው የሄደውና ሲመጣ ሀገሩ በጥሩ መንፈስ እንድትቀበለው በዛ መንፈስ ደግሞ ለሀገሩ እንዲያገለግል እንፈልጋለን።
አቶ የሸዋስ አክለውም አቀባበሉን የተሳካ ለማድረግና የተፈለገውን ኢላማ ለመምታትም የሰማያዊ ፓርቲ አባላት ቀደም ሲል በተዋቀረ ኮሚቴ ውስጥ እየሰሩ እንደሆኑ አስረድተዋል። በአገሪቱ የተለያዩ ክፍሎች የሚገኙት የፓርቲው መዋቅሮችም በዚህ ስራ ተጠምደው እንደሚገኙ ተናግረዋል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በበኩላቸው ሰማያዊ ፓርቲ የአርበኞች ግንቦት ሰባትን አመራር ለመቀበል ይህን አይነት ተነሳሽነትና ኃላፊነት ለምን ወሰደ ለሚለው የጋዜጠኛ ጥያቄ ምላሽ ሰጥተዋል።
ከኛ ጋር አብረን የምንሰራበት እንደገና ሀገር አቀፍ ፓርቲ መሆናቸው በዜግነት ላይ ተመሰረተ ፖለቲካ የሚያራምዱ መሆናቸው ይህን አመለካከት ያለው ማንኛውም ኢትዮጵያዊ እነዚህን ልጆቹ በደስታ ኑ እንኳን መጣችሁልኝ ብሎ የትላንትናው ምዕራፍ መሳሪያ አንስቶ በአመፅ ስርዓት ለመቀየር የምናደርገው ምዕራፍ የምንዘጋበት እንዲሆንልን የመልካም እድል ማብሰሪያችን ነው። ለእኛ ያ ቀን አንደኛ በዜግነት ላይ ተመሰረተ ፖለቲካ ከፍ አድርገን የምናውለበልብበት ነው። ሁለተኛ በትጥቅና በአመት ስርዓት ለመቀየር የምናደርግበትን ምዕራፍ የምንዘጋበት ማብሰሪያችን ጭምር ስለሆነ ሰማያዊ ከአርበኞች ግንቦት ሰባት ጋር ከሌሎች የሌሎች መቀበል እንደዚሁ የሌሎችን አቀባበል በበጎ ጎን የሚያግዘው እንደተጠበቀ ሆኖ ግን አርበኞች ግንቦት ሰባት ላይ የተለየ ድርሻ አለው ብሎ ስለሚያምን ይህንን በስፔሻል ሁኔታ አቀባበል ማደራጅቷልና ከዛ አንጻር እንዲታይ ለማለት ነው።
የፓርቲውና የንቅናቄው ግንኙነት በተለይ የኢትዮጵያ መንግስት አርበኞች ግንቦት ሰባትንና ሌሎች በሽብርተኝነት ተፈርጀው የነበሩ የፖለቲካ ድርጅቶችን ከአሸባሪዎች ዝርዝር ከሰረዘበት ጊዜ በኋላ እየተጠናከረ መምጣቱን የገለጹት ደግሞ አቶ የሸዋስ ነበሩ። ከጥቂት ወራት በፊት ወደ ዩናይትድ ስቴትስ በሄዱበት ወቅትም በፓርቲያቸው መመሪያ መሰረት ያከናወኑትን ስራ ዘርዘር አድርገው አብራርተዋል።
ከፍተኛ የሚባሉ አመራሮችን በሙሉ አግኝቻቸዋለሁ። የመጀመሪያው ነገር ያው ድሉ የጋራ ስለሆነ እንኳን ደስ አላችሁ ነው ያልኩት። የኢትዮጵያ ሕዝብ ሁልጊዜ ሲመኘው የነበረውን የሕግ የበላይነት የምንጀምርበት የመጀመሪያው ምዕራፍ ነንና እንኳን ደስ አላችሁ። በእኛ በኩል እስከ ውህደት ድረስ ፓርቲውን እንደገለጸው እስከ ውህደት ድረስ አብረን ለመስራት ዝግጁ ነን። በምን ርዕዮተ ዓለም በምን አይነት አደረጃጀት እነዚህ ቀደም እንዳልኳችሁ አንድ ቤተሰብ ስለነበር ብዙም ያስቸግረን አይደለም ግን እንደገና አብረን እንሰራው ነው አብረን እንሰራለን ትልቅ ድርጅት እንፈጥራለን ለኢትዮጵያ ህዝብ ተስፋ የሚሆን ድርጅት ማቆም እንችላለን ምክንያቱም ሁላችንም የሚለፋንለት እሱ ስለሆነ ማለት ነው አማራጭ ከሌለ ምንም ተመልሰን አገዛዙን ነው ደጅ የምንጠናውና አማራጭ መስረት ላይ ምንም ልዩነት የለንም ስለዚህ እስከዚህ ድረስ ነው የተነጋገርነው ቀጥሎ እንግዲህ አማራሩ እየተወያየ ጥሩ ነገር እናቀርባለን ወደፊት እንደተሰጣለ
ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥና ከሀገር ውጭ በመገኘት ያደረጉትን ጥሪ ተከትሎ የኦሮሞ ነጻነት ግንባር የኦሮሞ ዴሞክራሲያዊ ግንባር የኦጋዴን ብሔራዊ ነጻነት ግንባርና የመሳሰሉ በአሸባሪነት ተፈርጀው የቆዩ ድርጅቶች አመራር አባላት ወደ ሀገር መመለሳቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ቀጣዩ ዘገባ ወደ ዩጋንዳ የሚወስደን ነው። ዩጋንዳ ውስጥ ቦቢ ዋይን በመባልም የሚታወቀውን ሙዚቀኛ ሮበርት ኪያጉላኝን ጨምሮ በህዝብ እንደራሴዎች ላይ ትናንት የሀገር ክህደት ክስ መመስረቱን ተከትሎ ለቀናት በተካሄደው ደም መፋሰስ እስራትና የተቃውሞ ሰልፍ ሳቢያ ሀገሪቱ ውስጥ ውጥረቱ አይሏል። ፖሊስ የሚለው የፓርላማ አባላቱና እነዚህ ጋጠወጥ ያሏቸው ወጣቶች በ ፕሬዚዳንት ዮዌሪ ሙሴቪኒ መኪና ላይ ድንጋይ እየወረወሩ ህይወታቸውን ለአደጋ አጋልጠዋል ነው። የፖለቲካ ተንታኞች ግን የሙሴቪኒን የ32 ዓመታት አገዛዝ በኃይል መጋፈጥ ከባድ እንደሆነ ይናገራሉ። ሃሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ያቀርባል።
በአሁን ወቅት በዩጋንዳ ላንድ ሳምንት በመንግስቱ ኃይሎችና በወጣቶች የተገነባውን የተቃዋሚ ፓርቲ በሚደግፉ መካከል የተካሄደውን ግጭት ተከትሎ ሀገሪቱ ውስጥ ውጥረቱ ከፍ ብሏል። ፖሊስ በቀድሞ ሙዚቀኛና ያሁኑ በፓርላማ ህግ አርቃቂው በሮበርት ኪያጉላኒ ላይ የጦር መሳሪያ በመያዝ ያቀረበውን ክስ ትላንት ሰርዞ ጠንከር ባለ የሀገር ክህደት ወንጀል ክስ ተክቷል። የፖለቲካ ተንታኙ ቤርናርድ ሳቢቲ እንደሚሉት መንግስት በፕሬዝደንት ዮዌሪ ሙሴቪኒ ተቃዋሚዎች ላይ እየወሰደ ያለው እርምጃ ከሚገባው በላይ የከረረ ነው። ተቃዋሚዎች የያዙት ፕሬዝደንቱን ማጋለጥ ነው ብለዋል።
እንደ እውነቱ ሰውየው አምባገነን ነው። ወደ ስልጣን የመጣውም በዚሁ መንገድ ነው። አሁን በመሪነቱ ያሳየው ያለውም አስቀያሚውን ባህሪውን ነው። ነገሩ ግን ጥሩ ይመስለኛል። ምክንያቱም ኡጋንዳውያን በርግጥ ከስልጣን ሊያስወግዱት ከፈለጉ የሚያስከፍለው ዋጋ እጅግ ውድ መሆኑን ስለሚያመለክት ነው።
የዩጋንዳ የጸጥታ ኃይሎች ላለፈው አንድ ሳምንት ያህል በሰላማዊ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ ሲተኩሱ፣ በቆመጥ ዱላ ሲደበድቡ ከርመዋል። በግጭቶቹ የአንድ ሰው ሕይወት ጠፍቷል፣ በርካቶች ጉዳት ደርሶባቸዋል ተብሏል። የሰልፈኞቹ ጥያቄ አሁን የሀገር ክህደት ክስ ተመስርቶባቸው የታሰሩ 5ቱ የምክር ቤት አባላት ይፈቱ የሚል ነው። በሙሴቬኒ መኪና ላይ ድንጋይ በመወርወር የፕሬዝደንቱን ሕይወት ለአደጋ አጋልጠዋል ተብለዋል። ለውከቱ ደግሞ የጸጥታ ኃይሎች የሚከሱት ባለጌዎች ሲሉ የጠሯቸውን ወጣቶች ነው። ልክ ሳናስገባቸው አንመለስም ይላል ወታደሩ። ጀነራል ኤሊ ቱምዌኔ ለፓርላማው ሲናገሩም
የሀገሪቱን ጸጥታ የመጠበቅ ሉዓላዊነቷንና የግዛት አንድነቷን የማስከበር ኃላፊነት የወደቀው በሰራዊታችን ላይ ነው። በተመሳሳይ የፕሬዝደንቱና የጠባቂዎቻቸው ደህንነት የሚጠበቀውም በወታደሮቻችን ነው። እናም በርሳቸው ላይ የተመከረው የግድየለሽነት ተግባር በዲሞክራሲያችን ውስጥ ቦታ አይኖርም፣ በቸልታም አይታለፍም።
በዩጋንዳ ባለፈው ወር መግቢያ ላይ ውጥረቱን የቀሰቀሰው አሩራ አውራጃ ውስጥ ተቃዋሚዎችና ሙሴቬኒ የምርጫ ዘመቻ ባካሄዱበት ወቅት ነው። የተቃዋሚዎቹ እጩዎች ደጋፊዎች በፕሬዝደንቱ ተሽከርካሪዎች ላይ ድንጋይ በመወርወር ጥቃት ሲያደርሱ፣ ፖሊስ የኪያጉላኒን ማለትም ተቃዋሚዎች በእጩነት ያቀረቧቸውን የምክር ቤቱን አባል ሾፌር በጥይት ገደሉ። ኪያጉላኒንም አስሮ አንገላታ ተብሎ ተወገዘ። የዩጋንዳው ፕሬዝደንት ግን ምንም አይነት ሰቆቃ በፓርላማው አባል ላይ አልተፈጸመም ሲሉ አስተባበሉ። ዜናውንም የፈጠራ ወሬ ሲሉ አጣጣሉት።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሊሆን ነው። አዲስ አበባ ላይ ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን እየተከታተላችሁ ያላችሁት በአጭር ሞገድ በ19ና በ25 ሜትር ባንድ ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይም ታገኛላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። ወደዛ ከመሸጋገራችን በፊት ማምሻውን የደረሰንን አንድ ሰበር ዜና እናሰማችሁ። አቶ በረከት ስምዖንና አቶ ታደሰ ካሳ ወይም አቶ ታደሰ ጥንቅሹ ከአማራ ክልል ገዢ ፓርቲ ብአዴን ማዕከላዊ ኮሚቴ አባልነታቸው ታግደዋል። የብአዴን ማዕከላዊ ኮሚቴ አባላት የሆኑት አቶ በረከት ስምዖንና አቶ ታደሰ ካሳ አሁን ባላቸው ወቅታዊ አቋም የአማራን ሕዝብ ጥቅም እንደማያስጠብቁ በመረጋገጡና በጥረት ኮርፖሬት ላይ በሰሩት ጥፋት እስከሚቀጥለው የድርጅቱ መደበኛ ጉባኤ ድረስ ከብአዴን ማዕከላዊ ኮሚቴ አባልነት ታግደዋል ብሏል ፓርቲው በሰጠው መግለጫ። ነባር አመራሮች በማዕከላዊ ኮሚቴ ስብሰባ ላይ እንዲሳተፉ የሚፈቅደውን መመሪያም ሽሯል። በመሆኑም ከዚህ በኋላ በሚኖረው የብአዴን ማዕከላዊ ኮሚቴ ስብሰባ ላይ አባል ያልሆነ የአመራር አባል እንደማይሳተፍም ተገልጿል። ማዕከላዊ ኮሚቴው የሁለት ቀናት ስብሰባውን ዛሬ አጠናቋል። እንግዲህ የዚህን ዘገባ ዝርዝር እየተከታተልን እናቀርብላችኋለን። በዚህ ምሽትም ተጨማሪ ዜና ካገኘን ከአየር ላይ እስከምንወጣ ድረስ እናሰማችኋለን። ካልበለዚያም በመጪ ቀናት ተጨማሪ ዘገባዎችን ይዘን እንመለሳለን። ባለሥልጣናቱንም ለማነጋገር ጥረት እናደርጋለን። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ አጠር ያለ ሙዚቃ እንጋብዛችሁ። እዚህ ጋር የማህሙድ አህመድን ጊዜ ነው ያስደመጥናችሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ነው አየር ላይ ያለ ነው። አሁን ወደ ተከታዩ ቅንብራችን እናልፋለን። በነገራችን ላይ የተከበራችሁ አድማጮች፣ ቀደም ሲል አሰምተናችሁ የነበረውን በአማራ ክልል ምሁራን የተካሄደ ትንታኔ በአየር ጥበት ምክንያት ለዛሬ አናስተናግድም። ከሰሞኑ ይዘንላችሁ እንመለሳለን። አሁን አዲስ አበባ ላይ የወልቃይት የአማራ ማንነት ኮሚቴ አባላትና የአማራ ብሔራዊ ንቅናቄ መሪዎችና የዩናይትድ ስቴትስ ኮንግረስ አባላት ወዳደረጉት ውይይት እናልፋለን።
የወልቃይት የአማራ ማንነት ኮሚቴ አባላትና የአማራ ብሔራዊ ንቅናቄ መሪዎችና አባላት አዲስ አበባ ከሚገኙት የዩናይትድ ስቴትስ የሕዝብ እንደራሴዎች ክሪስ ስሚትና ካረን ባስ ጋር ዛሬ ተወያይተዋል። ለምክር ቤቱ አባላት ባለፉት 27 ዓመታት በአማራ ሕዝብ ላይ ደርሰዋል ያሏቸውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ በደሎችና መገፋትም የኮሚቴውና የንቅናቄው ተወካዮች ማስረዳታቸውን አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች።
በኢትዮጵያ ከሚገኙት የዩናይትድ ስቴትስ ምክር ቤት አባላት ክሪስ ስሚዝና ካረን ባስ ጋር ተገናኝተው መነጋገራቸውን የገለጹት የወልቃይት የአማራ ማንነት ጥያቄ ኮሚቴ አመራር አባል አቶ አታላይ ዛፌ ጠበቃቸው አቶ አለልኝ ምህረቱ በተገኙበት በወልቃይት ሕዝብ ላይ ደረሰ ያሉትን ማስረዳታቸውን ተናግረዋል።
የተነጋገርነው ነገር ምንድነው? አንደኛ የወልቃይት ጉዳይ ምላሽ አላገኘም። እስረኞች ያልተፈቱ አሉ። የተፈቱት ደግሞ ወደ አካባቢያቸው እንዳይመለሱ ወደኋላ ወደ ጎንደር እየተመለሱ ነው ያለ። ወልቃይት ጠገዴ መግባት አልቻሉም። ከእስር የተፈቱትም በክልል መንግስት፣ በአማራ ክልል መንግስትም በሌላም በፌዴራል መንግስትም አንድም ነገር የተደረገላቸው ድጋፍ የለም። አካላቸው የተጎዳሉ፣ ሕክምና አላገኙም፣ መጠለያም አላገኙም፣ መድረሻ ቦታም አላገኙም። ከእስር ነው የተለቀቁ እንጂ ከችግር አልተላቀቁም። በጣም ከፍተኛ ህመም ውስጥ ያሉ አሉ፣ የተኮላሹ አሉ፣ አካላቸው የተመታ የጎደለ አለ። ብዙ ነገር ውስጣቸው አሁን በቅርቡ እንኳ ሲሳይ ባኞ መምህር የተባለ ልጅ ኦፕሬሽን ከአንገቱ ኦፕሬሽኑ የመሰሰልሰለ ተወጣለ። እንደዚህ አይነት የተጎዱ አሉ። ገና ኦፕሬሽን ያስፈልጋቸው ሌላም ነገር የሚያስፈልጋቸው አሉ። ስለዚህ ይህን ተናግረናል። እንደገና በንግስት ይርጋ በኩል የተላለፈው ምንድነው? በእስር ቤት የነበረው ሰቆቃ ግራውንድ ላይ ሆነው እነሱ ከላይ ሲደበደብ እንደ ሀቴ ሞትኩኝ ገደሉኝ እያለ ሲጮህ ዱላው በደንብ እየተሰማ ከታች ያሉት ሴቶችም ሌላውም እስረኛ ሁሉ እንቅልፍ አጥተው ንግስት እስካሁን ድረስ እንቅልፍ እንደማትተኛ እንቅልፍ ያጣችበት የሰቆቃ ድምፅ ያኔ አሁንም እንቅልፍ የማጣት ላይ ችግር ላይ እንዳለ ብዙዎች አሉ። በአይን ማየት ችግር ያለባቸው እግራቸው ማይራመድ ወደ ፓራላይዝነት ፓራላይዝ ሆነው ሊቀየር እየሆነ ያለ
ስለዚህ
ውስጥ ደዌ የውስጥ ደዌ ችግር ያለባቸው አሉ። ብዙ በአጠቃላይ ሕክምና አላገኙም። የአማራ ክልል መንግስትን አላናገራቸውም። ታስረው እንኳን እግዚአብሔር አስፈታቸው ለማለት አንደበትን አልከፈተም። 6 ወር አልፏል። እኛ እንኳ ከተፈታ ነው።
ወልቃይት ውስጥ አሁንም በደል እየተፈጸመ ነው ያሉት አቶ አታላይ በአጠቃላይ በአማራ ሕዝብ ላይ ደርሷል ያሉትን በዝርዝር ማቅረባቸውን ጠቁመዋል።
በወሊድ መቆጣጠሪያ አማራ ክልል ላይ የትውልድ የአቦርሽንና እንደገና ደግሞ ውልድ በመውለድ ያቆሙ በመካንነት ያሉ ስታስቲክ ይቅረብልን የሚል ነገር ተጠይቀናል። እስረኞች በደል የደረሰባቸው በጣም የተጎዱት እነዚህ የት ነው ያሉት? እንዴት ነው የሆኑት? የእነዚህም በደል በመረጃ የተደገፈ መቅረብ አለበት። በቀጣይ ማረሚያ ቤቶችም ሕክምና አዲስ አበባ ፖሊስም ሌላውም ሕክምና የተሰጠበት ቦታ እሱ ሰነድ ወጥቶ መታየት አለበት። እነማን ናቸው ሕክምና የወሰዱ? አሁን ምንድነው እየታየላቸው ያለ? ያ በደንብ አድርጎ እንዲጠየቅ ይህን ተነጋግረንበታል። ስለዚህ አሁን ያለው ነገር ምንድን ነው? በአጠቃላይ የተሰራው ስራ በመረጃ ተደግፎ በማስረጃ ተደግፎ መቅረብ አለበት። አቅርቡ፣ ጥያቄ ብቻ ማቅረብ ሳይሆን ማስረጃውንም አቅርቡና ከዛ በኋላ እኛ የኢትዮጵያ መንግስት መጠየቅ እንችላለን ብለዋል። ትናንትም ከጠቅላይ ሚኒስትር ጋር ተነጋግረዋል። ምን እንደተነጋገሩ ያው እኛ የነገርናቸውም የራሳቸው ጉዳይ ሊሆን ይችላል፣ ለእኛ ግልጽ አልሆነም ዛሬ ግን አሁን ከዛው ሸራተን ቆይተን የመጣ ነው። ኢንፎርሜሽን አልተቀያየርንም። ዛሬ የዋሉበትን ውሎ ወይ ትናንት ነው ምን እንደተዋዋሉ። እኛ ግን በእኛ በኩል ያቀረብነው ግን የወልቃይት ኮሚቴና አብን ያው ተመሳሳይ ነው ያቀረብነው። የዋልድባ ገዳም እምነትን ከማጥፋት የተነሳ የዋልድባ ገዳም ዛፍን ቆርጦ ትልቅ ዛፍ ወደ ክሰል እንደቀየሩት ለክሰል ማምረቻ እንዳደረጉት በአጠቃላይ በአማራና በኦርቶዶክስ ላይ ያነጣጠረው ስራ አሁንም አላቋረጥም። አሁንም አድረነጭ ከተማ ላይ እየተደበደቡ ነው ያሉ ወጣቶች በጣም ከፍተኛ መከላከያ ይግባልን እባካችሁ ብለው እየጮሁ ነው ያሉ። ዛሬ ይህን ሪፖርት አድርገናል።
በቅርቡ የተመሰረተው የአማራ ብሔራዊ ንቅናቄ ወይም አብን ሊቀመንበር ዶክተር ደሳለኝ ጫኔ በበኩላቸው በእነርሱ በኩል ያስረዱትን ተናግረዋል። ማምሻውን አነጋግሬያቸው ነበር።
አጠቃላይ ባለፉት 27 ዓመታት በአማራ ሕዝብ ላይ የደረሰውን የሰብአዊ መብት ጥሰትና ጉዳት የማህበራዊ ኢኮኖሚያዊና ፖለቲካዊ መገለሉን እሱን አስረድተናል። በተጨማሪ በቀጣይ ኢትዮጵያን ዲሞክራታይዝ ለማድረግና በኢትዮጵያ የሰብአዊ መብት አያያዝ የዲሞክራሲ መስፋት በዚያ ዙሪያ የአሜሪካ መንግስት ምን አስተዋጽኦ ሊያበረክት ይችላል? እኛ ደግሞ የአማራ ህዝብ ተወካይ የሆነ ድርጅቶች ምን አስተዋጽኦ ምን ሮል ሊኖረን ይችላል በሚለው በሱ ዙሪያ ነው ውይይታችን።
እናንተ ከአሜሪካ መንግስት ወይም ከነሱ የምትፈልጉት ነገር ምን እንደሆነ በጥያቄ መልክ አንስታችሁ የጠየቃችኋቸው ያቀረባችሁት ነገር አለ?
አዎ፣ የጠየቅናቸው ነገር አንደኛ አሜሪካ የኢትዮጵያ በድጋፍና በእርዳታ ትልቋ ለጋሽ ሀገር ስለሆነች ለበሬጅ አላት፣ ተጽዕኖ ማድረስ ትችላለች። ስለዚህ አሁን ያለውም የአብይ አህመድ አስተዳደር የኢትዮጵያን የማሸጋገሩን ሂደት አማራን ባገለለ መንገድ እንዳያካሂደው እሱን እንዲያሳስቡ፣ አሁንም እያየናቸው ያሉ ለውጥ የሚመስሉ ነገሮች ተጠናክረው አገራችን ወደፊት እንድትራመድ በሱ የቻሉትን እንዲያደርጉና ባለፉት አመታት ደግሞ የአማራን ህዝብ ሲገሉ በእስር ቤት ሰቆቃ ሲያደርሱ የነበሩ ሰዎች ለፍርድ እንዲቀርቡና የተጎጂ ወገኖቻችን ደግሞ ካሳ እንዲያገኙ ጠይቀናል።
በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር የለውጥ እርምጃዎች ከመጀመራቸው በፊት በኢትዮጵያ ውስጥ መብቶች መከበርና አካታች ወይም አሳታፊ የሆነ አስተዳደርን ለማበረታታት በሚል የዩናይትድ ስቴትስ የተወካዮች ምክር ቤት በተለያዩ ደረጃዎች ሲመክርበትና ውሳኔ ሲሰጥበት የቆየው ኤችአር 128 የውሳኔ ረቂቅ አቅራቢ የሆኑት የኒው ጀርሲው ሪፐብሊካን እንደራሴ ክሪስ ስሚዝ እና ባልደረቦቻቸው በዚህ ረቂቅ ላይ በቀጣይ ውሳኔ ከመሳለፋቸው በፊት በኢትዮጵያ ተገኝተው ቅኝት እያደረጉ እንደሆነም እንደገለጹላቸው ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች ሌላም ዘገባ አለን። ጽዮን እናመሰግናለን። በነገራችን ላይ ወደ መቀሌ ነው የምንሄደው በቀጣዩ ዘገባችን። መቀሌ ከተማ ላይ ሲካሄድ የሰነበተው የአሸንዳ በዓል ዛሬ በተደረገው ስብሰባ በትግራይ ክልል ምክትል ፕሬዚደንት በዶክተር ደብረጽዮን ገብረ ሚካኤል ንግግር ተዘግቷል። ዶክተር ደብረጽዮን በንግግራቸው የጠቅላይ ሚኒስትር አብይ አህመድ ባለቤት ወይዘሮ ዝናሽ ታያቸው በበዓሉ ላይ ስለተገኙ ህዝባችንንና ያሸንዳ ልጆችን አክብረው ስለተገኙ አክብሮታችንን ለመግለጽ እንወዳለን ብለዋል።
አብ ቀርባ ተጀሚር ዘሎ ሰላም ምስሃገረ ኤርትራ ከምንድግፍ አብዛሐለፉ መድረኻትና በአበይት ድሙዋትን ሰልፍታት
ከቅርብ ጊዜያት ወዲህ ከኤርትራ ጋር የተጀመረውን የሰላም ግንኙነት እንደምንደግፍ ባለፉት መድረኮቻችን በትልልቅና ደማቅ ሰልፎች ገልጸናል። አሁንም በእኛ በኩል ዝግጁ ነን። ያለፈውን ታሪክ ዘግተን ወይም እንዲቆይ አድርገን የወረራ አስተሳሰብን ትተን ከፈለግን ደግሞ ለሌላ ጊዜ አቆይተን አዲሱን የሰላም ምዕራፍ ማሳለጥ አለብን። ይህ እንዲሳካ ሊደረግ የሚችለውን ሁሉ እንደምናደርግ ደጋግመን ልናረጋግጥላችሁ እንወዳለን። ከወንድማችን የኤርትራ ህዝብ ጋር ሆነን አዲስ የልማትና የሰላም ጊዜ ለማስፈን እንረባረባለን። እንደሚሳካም ከፍተኛ ተስፋ አለኝ።
ምክትል ፕሬዚደንቱ ዶክተር ደብረጽዮን በትግራይና ከትግራይ ውጪ ያለውን አቅማችንን ሁሉ አስተባብረን ደህንነታችንን ለመጠበቅና ዋስትና እንዲኖረው ለማድረግ ብቻ ሳይሆን የህዝቡ ኑሮ እንዲሻሻል ከዛ አልፎም በትግራይ በጉልህ የሚታይ ለውጥ ለማምጣት በመንረባረብበት የሽግግር ጊዜ ላይ እንገኛለን ብለዋል።
የአሸንዳ በዓልን አስመልክቶ ዛሬ የተጠናቀቀውን ማለት ነው ዓለም ፍስሐ ከመቀሌ ያደረሰን ዘገባ አለ፣ ቀጥሎ ይቀርባል።
አሸንዳችን ለሰላማችንና ለአንድነታችን በሚል መሪ ቃል ታጅቦ ለሶስት ቀናት ሲካሄድ የቆየ የአሸንዳ በዓል ዛሬ አርብ 18/2010 ዓ.ም በድምቀት ተጠናቀቀ። የዛሬው የአሸንዳ በዓል በስታዲየም ነው የተከበረው። በኢትዮጵያና በሁሉም ክልሎች ሰንደቅ ዓላማ አሸብርቆ ነው የተጠበቃቸው ለአሸንዳ ልጆች። የአሸንዳ ልጆች በባህላዊ አልባሳትና ጌጣጌጥ ተውበው ስታዲየም ወጥተዋል። አሸንዳ በዓመት አንድ ጊዜ የሚከበር የልጃገረዶች ባህላዊ ጨዋታ ነው። ለዚህ ነው ዝናብና ጭቃ ሳይበግራቸው በሙሉ ልባቸው እየተጫወቱ ያሰለፉት። ልብሳቸው ጭቃ በጭቃ ቢሆንም ከቁብ ሳይቆጥሩ ብቻ መዝለል ነው የአሸንዳ ልጆች። በዚህ የአሸንዳ በዓል የባህልና ቱሪዝም ሚኒስትር፣ የህፃናትና እናቶች ሚኒስትር፣ የትግራይ ክልል ምክትል መስተዳድር፣ የመቀለ ከተማ ምክትል ከንቲባና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። የትግራይ ክልል ምክትል አስተዳደርና የመቀሌ ምክትል ከንቲባው ያሳለፉት መልእክት አሸንዳ በዩኒስኮ ለመመዝገብ በተደረገው ከፍተኛ ጥረትና ትግል ለመመዝገብ አፋፍ ላይ ደርሰዋል። አሁንም መንግስት ጥረት ይቀጥላል ብለዋል። በበዓሉ የተገኙት የባህልና ቱሪዝም ሚኒስትር ደግሞ
እዚህ በተለይ በሰሜኑ የሀገራችን ክፍሎች የሚከበሩ በዓላት በስም ቢለያዩም በበዓሉ ምንነትና በርካታ ጉዳዮች ተመሳሳይ መሆናቸው የሚያሳዩንና የሚያረጋግጡልን የኢትዮጵያ ህዝቦች ያላቸውን ጥብቅ የባህል ትስስር ነው። እነዚህ የታሪክና የባህል ተስስሮች ዘመን የማይሽራቸው ለአንድነታችን ፍቅራችን ዋልታና ማገር እንዲሁም ምሰሶ ሆነው የሚቆዩ ናቸው። ስለዚህም ነው ዛሬ በትግራይ ክልል አሸንዳ ለሰላማችንና ለአንድነታችን በሚል መሪ ቃል የሚከበረው። በዚህ ቦታ የተሰባሰቡ ልጃገረዶች በነጻነት የሚቦርቁበት፣ ካቻቸው የሚዝናኑበት፣ የሚተዋወቁበት፣ ባህላቸውን ለታናናሾቻቸው ለተለያዩ የህብረተሰብ ክፍሎች የሚያስተዋውቁበት ወቅት ነው። እነዚህ ባህላዊ ሴቶች ሲጠበቁ እግረ መንገዳቸውን በቱሪዝም ዘርፍ የሚያበረክቱትን አስተዋጽኦ ልንዘነጋው አይገባም።
በዛሬው የአሸንዳ በዓል ለየት ያለ ነገር ተከስቶ ነበር። አንድ ኡቅ ኤርትራዊ ድምጣዊ በዚህ በዓል ተሳትፈዋል። ካሳይ ብርሀ። ካሳይ፣ ስለ መቀሌ ሲናገር፣
መቀሌ ከ22 ዓመት በፊት መጥቼ ነበር። መቀሌ ገና ከ22 ዓመት በፊት ስመጣ ገና በቃ እንትና ነበረችም፣ ትንሽ መንደር ነበረች። አሁን ግን በጣም ሰፊ ሆነች። እንደገና በሁሉም መስክ በቃ ህዝብ ብዛቱ ምናምኑ በቃ በጣም አሪፍ ከተማ ሆነች። አሁን ስሜት በጣም ነው። ምክንያቱም የአሸንዳኔ በተለያዩ እንትን እከታተለዋለሁ እና በኤርትራም በደቡብ ኤርትራ አለ። አንድ ቀን መጥቼ እዚያ አሸንዳ ለማየት ነበረን ምኞት። ትናንትና ተሳክቷል። ሰላም ስለሆነ አሁን በቃ የሰላም ንፋስ ተነፈሰ። እኔ ደግሞ የመጀመሪያ ኤርትራዊ አርቲስት ሆኜ እዚህ አሸንዳ መገኘቴ በጣም ኩራት ይሰማኛል።
ድምጻዊ ካሳይ ብርሀ ከድምጻው ሰለሞን ባይረ በጋራ ፍቅር ሲዕሩ ፍቅር አሸነፈ የሚል ዘፈን በመዝፈን የአሸንዳ ልጆችን አስደስተዋል። ፍቅር አሸነፈ የሚለው ዘፈን ያለው ይዘት እንዲህ ይገልጸዋል።
ፍቅር አሸነፈ ማለት በቃ ሰላማችን እግዚአብሔር ያብዛው ለዘላለም ያርገው። ፍቅር አሸነፈ፣ ፍቅር አሸነፈ እና ጥላቻ ጥጉን ጥግን ያዝልን። ፍቅር አሸነፈ፣ ፍቅር አሸነፈ ምን ይሳነዋል ጌታ። ትርጉም በቃ ይሄ ነው።
አድማጮች፣ አሁን ይህንን ዜማውን አቋርጠን ወደ አፍሪካ በጋዜጦች እናልፋለን። በጊዜ እጥረት ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨብጦ ያቀርባል። የአዲስ አበባው የቆሻሻ ክምር የመብራት ኃይል ለማመንጨት በአፍሪካ የመጀመሪያው መሆኑ ተገለጸ። ቱርክ ለዒድ ሙባረክ በዓል አቅም ለሌላቸው ኢትዮጵያውያን ሙስሊሞች 34,000 በጎች ማደሏ ተዘገበ። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ህልፈት የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የሲኤንኤን ዜና ስርጭት ድረገጽ ኢትዮጵያ ውስጥ የረብ የቆሻሻ ክምር ወደ ኢነርጂ ማመንጫነት ለመለወጡ ጥበብ ዘግቧል። ይህን ውጥን ያራመደው ካምብሪጅ ኢንዱስትሪስ የተባለው ኩባንያ ሲሆን አዲስ አበባ ያለው የረብ የመብራት ኃይል ማመንጫ ተቋም በጣም የሚያስደስተው ከመላ አፍሪካ የመጀመሪያ መሆኑ ነው ሲሉ የካምብሪጅ ኢንዱስትሪስ የአስተዳደር ስራ አስኪያጅ አቶ ሳሙኤል አለማየሁ መናገራቸውን ዘገባው አክሏል። የረፒ ኤነርጂ ተቋም ከአዲስ አበባ መላ ቆሻሻ 85% የሚሆኑ ሲቃጠል መብራት ኃይል ለማመንጨት የሚያስችል ሙቀት ያፈልቃል ማለት ነው። ከሙቀቱ የሚገኘው እንፋሎት ተርባይኖቹን በማንቀሳቀስ በአመት በ185 ሚሊዮን ኪሎዋት ሰዓታት የሚገመት የመብራት ኃይል ለማመንጨት ያስችላል ይላል የሲኤንኤን ድረገጽ ላይ ወጣው ዘገባ።
ይህ ተቋም ቆሻሻውን መሬት ላይ መከመርን ከማስወገዱም በላይ የመብራት ኃይል በማመንጨት የሀገሪቱን ብሔራዊ ግሪድን ይቀልባል ማለት እንደሆነ ጽሑፉ ያወሳል። የቆሻሻ ክምርን ወደ ኤነርጂ ማመንጫ ጥበብ መለወጥ በአፍሪካ እያደጉ በመሄድ ላይ ላሉት ከተሞች ወሳኝ መፍትሄ ይሆናል ሲሉ አቶ ሳሙኤል አለማየሁ መናገራቸውን ዘገባው ጠቅሷል። እንዲህ አይነቱ ዘዴ በአውሮፓ የተለመደ ቢሆንም አፍሪካ ውስጥ የማይዘወተር መሆኑን ማከላቸውን ዘገባው አውስቷል። የረጲው ተቋም በተጨማሪም ከሚቃጠለው ቁሻሻ የተረፉትን የብረታ ብረት ስብርባሪዎች ሪሳይክል አድርጎ በየዓመቱ 3.6 ሚሊዮን ኪሎ ግራም ብረትን የማስገኘት አቅም ሊኖረው እንደሚችል፣ ከቃጠለው የቀረው አመድ ደግሞ በየቀኑ በ27000 የሚገመቱ ጡቦችን የማበርከት ብቃት ሊኖረው እንደሚችል አቶ ሳሙኤል አለማየሁ አስገንዝበዋል።
ይህን የረጲን ተቋም እዚህ ላይ ለማድረስ ካምብሪጅ ኢንዱስትሪስ ከኢትዮጵያ መንግስት፣ ከቻይና ቢራይ ኤሌክትሪክ ኢንጂነሪንግና ከዳኒሽ ኢንጂነሪንግ ፊርም ራምቦል ጋር ሽርክና እንደፈጠረ ዘገባው ገልጿል። አቶ ሳሙኤል አለማየሁ ያይዞም የቆሻሻ ክምር በተቆለለባቸው ሌጎስ፣ ናይሮቢንና ካምፓላን በመሳሰሉት የአፍሪካ ከተማዎች በተመሳሳይ የቆሻሻ ክምሮችን ወደ ኤነርጂ ለመለወጥ የሚቻልባቸው ተቋማትን የመገንባት ተስፋ እንዳላቸው መግለጻቸውን የሲኤንኤን የዜና ስርጭት ድረገጽ ላይ ወጣው ጽሑፍ ጠቅሷል።
አናዶሉ የተባለው የቱርክ የዜና አገልግሎት ደግሞ በሀገሪቱ ዙሪያ ዒድ አልአድሃን ለሚያከብሩት አቅም ለሌላቸው ሰዎች 34,000 በጎች ማከፋፈሏን ዘግቧል። በዘልማድ ሱኒ የሆኑት የኢትዮጵያ ሙስሊሞች ከ102 ሚሊዮን ህዝብ 40 ከመቶ ይሆናሉ ይላል የአናዶሉ ዘገባ። ከናይጄሪያ ቀጥላ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ትልቋ መሆኗንም ያወሳል።
ዋሽንግተን ፖስት ጋዜጣ በበኩሉ በ80 ዓመት ዕድሜያቸው ከዚህ ዓለም በሞት ለተለዩት ጋናዊ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ጽሑፍ አውጥቷል። በተባበሩት መንግስታት ድርጅት ዋና ጸሐፊነት ወቅት ስለነበራቸው ተወዳጅነትና ተደማጭነት ያነሳው ጽሑፍ እንደ አውሮፓውያን አቆጣጠር በ2000ዎቹ ዓመታት ወቅት አሜሪካ በኢራቅ ላይ ያካሄደችውን ወረራ በመቃወማቸው የዋይት ሃውስ ቤተ መንግስትን አስቆጥቷል ይላል። ያሁኑ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ኮፊ አናን የመልካም ምግባር መሪ ኃይል ነበሩ። ለሰዎች ሁሉ የመነጋገሪያ ምህዳር አቅርበዋል። ችግሮች የሚፈቱበትና ለተሻለው ዓለም መንገድ ከፍቷል ሲሉም አሞግሰዋቸዋል።
እንደ አውሮፓ አቆጣጠር ከ1997 እስከ 2006 ዓመተ ምህረት በነበረው ጊዜ የተባበሩት መንግስታት ድርጅትን የመሩት ኮፊ አናን ከድርጅቱ ጋር የኖቤል ሽልማት አግኝተዋል። ኮፊ አናን ሰባተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ሲሆኑ ከፍተኛውን ኃላፊነት ለመረከብ የመጀመሪያው ጥቁር ሰው ነበሩ። ጋዜጠኞች ለሚያቀርቧቸው ጥያቄዎች በፊት ከነበሩት ዋና ጸሐፊዎች በተለየ በግልጽነት ይመልሱ ነበር። በ1990ዎቹ ዓመታት ድርጅቱን ይመሩ በነበረበት ወቅት፣ በባልካን ጦርነትና በሩዋንዳ ፍጅት በተፈጸመበት ወቅት ድርጅቱ ስለሰራው ስህተት ሳያድበሰብሱ ይፋ ያደርጉ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል።
በተባበሩት መንግስታት ድርጅት ዋና ጸሐፊነት ከፈጸሙት የማይረሳ አብይ ተግባር ድርጅቱ በአባል አገር የውስጥ ጉዳይ ውስጥ አይገባም የሚለውን የኖረ የድርጅቱን ደንብ መሻራቸው ነው ይላል ዘገባው። ማህበራዊ ግንኙነታቸውም ዘና ያለ እንደነበረ ጽሑፉ ሲያወሳ ኮፊ አናንና ባለቤታቸው ናኔ በብዙ ግብዣዎች ይደንሱ ስለነበር ነባር አሜሪካዊ ዲፕሎማትና የክነጥበብ ሜትሮፖሊታን ቤተ መዘክር ፕሬዝዳንት የነበሩት ዊሊያም ሉሪስ የኒውዮርክ ማህበረሰብ ማህበራዊ ኮከብ የሚል ስያሜ ሰጥቷቸው እንደነበር የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል።
የዩናይትድ ስቴትስ ኃይሎች እንደ አውሮፓ አቆጣጠር በ2003 ዓ.ም ኢራቅን በወረሩበት ወቅት ወረራው ህገወጥ ነው ሲሉ ለብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ በመናገራቸው የሱኒ ሙስሊም ከተማ በሆነችው ፋሉጃ ላይ ጥቃት እንዳይከፍቱ የሚማጸን ደብዳቤ ያኔ የዩናይትድ ስቴትስ ፕሬዝደንት የነበሩት ለጆርጅ ቡሽና ለብሪታንያው ጠቅላይ ሚኒስትር ቶኒ ብለር በመላካቸው የዋይት ሃውስ ቤተ መንግስትን አስቆጥተዋል። ከወረራው በኋላ የተባበሩት መንግስታት ድርጅት የኢራቅ ህዝብን ለመርዳት እንዲችል ሲሉ መስመር በከፈቱበት ወቅት አንድ አጥፍቶ ጠፊ ባግዳድ በነበረው የመንግስታቱ ድርጅት ዋና ጽህፈት ቤት እንደ አውሮፓ አቆጣጠር በ2003 ዓመተ ምህረት ፈንጂ ባፈነዳበት ወቅት ወዳጃቸውና የድርጅቱ ችግር ጊዜ ደራሽ የነበሩ የሚባሉት የብራዚል ተወላጅ ሰርጊዮ ቪየራ ደ ሜሎና 21 ሌሎች የድርጅቱ ባለስልጣኖች በተገደሉበት ወቅት ከፍተኛ ሀዘን ተሰምቷቸው እንደነበር ዘገባው ገልጿል።
ምርጥ የሆኑ ሰዎችንና ወዳጆችን ልከ ያውም የማትደግፈው ጦርነት ያስከተለውን ሁኔታ ለማስተካከል በመሞከር ላይ እንዳሉ ሲገደሉ ምን አይነት አዘን ሊሰማ እንደሚችል ተገነዘባለ ሲሉ ለጋዜጠኛ ተናግሮ እንደነበር ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ጠቅሷል። እንደ አውሮፓ ነቁጣጥር በ2006 ዓመተ ምህረት ጥሮታ ከወጡ በኋላ በአፍሪካ የሚከሰቱ ግጭቶችን ለማስታረቅ የሚሞክሩ አዋቂ ሰው ተደርጎ ይታዩ እንደነበር የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
ክቡራትና ክቡራን አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቀቀ።
ያስተናገድናችሁ ቆንጂት ታዬና
እኔም ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የሚቀርበው የትግርኛ ስርጭት ነው። በእኛ በኩል ሰላም፣ በደህና አደሩ።
ትግርኞች መልካም አሸንዳ፣ እንኳን አደረሳችሁ።